የአዲስ አበባ ዩኒቨርሲቲው የምጣኔ ሀብት መምህርና ተመራማሪ ፕሮፌሰር አለማየሁ ገዳ ከሰሞኑ 6 ምዕራፎች ያሉት በ25 ገጾች የተቀነበበ ትንታኔ ለአንባቢያን አሰራጭተዋል። ትንታኔያቸው የኮቪድ-19 ስርጭት በኢትዮጵያ አብይ ምጣኔ ሀብታዊና ማህበራዊ ሁነቶች ላይ ሊያስከትላቸው የሚችሉ ውጤቶችን ይጠቁማል። ሊደረጉ ስለሚገቡ አፋጣኝ እርምጃዎችም ይመክራል። ማሳያዎችን ይጠቃቅሱልን፣ አንዳንድ ሀሳቦችን ያብራሩልን ዘንድ ለአጭር ቆይታ ጋብዘናቸዋል። ኢትዮጵያ እንደ ሀገር እየተጋፈጠቻቸው ያሉ ምጣኔ ሀብታዊ ፈተናዎችን ከሚያብራሩበት ቆይታችን ይጀምራል።
ሁሉም በሁለት ክፍል ብናየው፣ እርሻና እርሻ ያልሆነው ብለን ብናየው፣ ይሄ ወረርሽኝ በከባዱ የሚያጠቃው እርሻ ያልሆነውን ክፍለ ኢኮኖሚ ነው ብዬ ነው የምገምተው። ምክንያቱም እንደምታውቀው 80% የሚሆነው ህዝባችን ገጠር ነው ያለው እና አሁንም የኢትዮጵያ ህዝብ የሚገምተው ወደ 108 ሚሊዮን ገደማ ይሆናል ብሎ ብንገምት ወደ 86 ሚሊዮን የሚሆን ህዝባችን ያለው ገጠር ነው። ስለዚህ እኔ አንደኛው ነጥቤ ምንድን ነው፣ 86 ሚሊዮኑን ህዝብ መጠበቅ የመንግስትም ለሁላችንም ኃላፊነት ነው። ስለዚህ በከተማና በገጠር መሀል ያለውን ግንኙነት በአግባቡ በመቆጣጠር በምንም ታምር ወደ ገጠር እንዳንሄድ ማድረግ አለብን ማለት ነው። አንደኛው ነጥብ ይሄ ነው። ይሄ ነገር ለሁለት ነገር ነው የሚጠቅመው። አንድ እንደ ብዙሀኑ የሆነ ህዝባችንን እንጠብቃለን። ሁለት እነሱ ምርት ካላመረቱልን የከተማው ሰውም መኖር አይችልም ማለት ይቻላል። ስለዚህ ግብርናው ላይ ማተኮር፣ አሁን ደግሞ የምናየው የመኸር ወቅት የሚጀመርበት ነው። የመኸር ወቅት ደግሞ አነሰ ብትል 96% የሀገሪቱን የእህል ምርት የሚመረትበት ወቅት ነው። በልጓ ትንሽ ነች። ሁለተኛው ነጥቤ የቀረው ደግሞ በጣም ይሄ ቫይረስ ከተስፋፋ የሚጎዳው የአገልግሎት ዘርፉና ኢንዱስትሪ ዘርፉ ነው። አሁን ኢንዱስትሪ ስንል እዛ ውስጥ ኮንስትራክሽን አለ፣ ሆቴሎች አሉ፣ አየር መንገድ አለ፣ እነዚህ በሙሉ ንግድ አለ፣ ችርቻሮም ጅምላም ሁሉ ንግድ አለ። ይህ ሁሉ የአገልግሎት ዘርፍ የምንለው ነው። ይሄ በጣም የሚጎዳው ክፍል ነው። በእኔ ግምት እንደውም ምሳሌ ስት ስላለኝ በእኔ ግምት ለምሳሌ የአገልግሎት ዘርፍ እንድትወስድ ቢያንስ በ80% ይቀንሳል ብዬ ገምታለሁ። ለምሳሌ ሆቴሎች፣ የሆቴሎች አሶሲሽን ያወጣው እንደውም ኦኮፐንሲ ሬት ማለት ሰው ምን ያህል ሰው ይገባላቸዋል የሚባለው 2% ነው። ድሮም 60% ነው፣ ብዙ አልነበረም። የአየር መንገድ ብታይ ጠቅላላ የመንገደኞች ጉዞ መሰረዙ ከባድ ለውጥ አምጥቶበታል። ራሱ በነገረን ቁጥር ስናየው ኢንዱስትሪዎች ብዙዎቹ ግብዓታቸው ከውጭ ነው የሚመጣው። ኢንዱስትሪ እንደ አነሰ ብትለው በግማሽ ችሎታቸው ሊሰሩ ነው አነሰ ብትል። ስለዚህ እነዚህ ክፍለ ኢኮኖሚዎች በጣም ይጎዳሉ። እዚህ ውስጥ ደግሞ የሚቀጠር ብዙ ሰው አለ።
ፕሮፌሰር፣ እዚህ ትንታኔ ላይ ይህ ክስተት የኢትዮጵያ መንግስት በቅርብ ጊዜያት ውስጥ የወሰዳቸውን የምጣኔ ሀብት ማሻሻያ እርምጃዎች ዳግም እንዲያጤን ጠቋሚ እንደሆነ አንስተዋል። አንዳንዶቹን ደግሞ ቀይ መብራት ሲሉም ገልጸዋቸዋል። ይህን ያሉበት ምክንያት ምንድን ነው?
እኔ የማሻሻያ ፕሮግራሙ ላይ ያለኝ ቅሬታ ከዚህ በፊትም በጋዜጦችም በአማርኛም በእንግሊዝኛም ጽፌያለሁ። ያለኝ ቅሬታ ምንድን ነው? የእኛን መሰረታዊ መዋቅራዊ ችግሮች አልያዘም ብዬ ነው የምገምተው። አሁን በቃሌ እንደማላውቀው ግን ምንድናቸው መዋቅራዊ ችግሮቻችን ብትለኝ፣ አንደኛው መዋቅራዊ ችግራችን ስራ አጥነት ነው። ስራ አጥነት በተለይ የወጣት ስራ አጥነት እስከ 26% ድረስ ነው። ይሄ የምል የተመገበው ነው እንጂ ኢመደበኛ የምንለው ወይም ኢንፎርማል ሴክተር የሚሉት ፈረንጆቹ ኢመደበኛ ውስጥ የሚሰራ እስከ 40% ይደርሳል። ሁለተኛ ሀገሪቷ መሰረታዊ ችግር ዋጋ ንረት ነው። ዋጋ ንረት በጣም ድሃ የሚጎዳ ጉዳይ ነው። ምክንያቱም አሁን እንደው የመንግስትን ቁጥር እንኳን ብንወስድ የምግብ የዋጋ ንረት ወይም የገንዘብ ግሽበቱ ወደ 25% ደርሷል። አጠቃላይ ደግሞ 22 አካባቢ ደርሷል። ብዙ ተቀጣሪ ህዝብ ደሞዙ በዚህ ልክ አይጨምርም። ስለዚህ በየቀኑ ህይወቱ እያሽቆለቆለ ነው የሚሄደው ማለት ነው። ስለዚህ ይሄ ደግሞ ሁለተኛ መሰረታዊ ችግር ነው። ሶስተኛው መሰረታዊ ችግር እርሻ ነው። የኛ የእርሻ ምርታማነታችን ለዘመናት አልሄደም። ለዘመናት ምል ምርታማነቱ በአንድ ቦታ ቆሟል ማለት ትችላለን። እሱ ካልዘመነ ራሳችንን መመገብ ካልቻለን ሌላው ኢኮኖሚ ሊንቀሳቀስ አይችልም። ይሄ ሶስተኛው መሰረታዊ ችግር ነው። ከማስታወሳቸው ነው እዛ ጽሑፍ ላይ የካየሁት። አራተኛው መሰረታዊ ችግር ጠቅላላ የምንሰራቸው ስራዎች በእውቀትና በምርምር የተደገፉ ፖሊሲ አካሄዶች አይደሉም። በየቦታው በየሚኒስትሩ ውስጥ ኤክስፐርት የጉዳዩ ኤክስፐርት አይደለም ያለው፣ የጉዳዩ ኤክስፐርት የሚመስል ሰው ያለው። ስለዚህ አየ በዚህ በባለፈው የነበረው ስህተታችን ያለፈው መንግስት ስህተታችን ከአቅማችን በላይ የሆነን ስራ በማይችል ሰው ለማሰራት ነበር የምንቃው፣ ወይም የጉዳዩ ባለቤት ባልሆነ ሰው ቆንጆች ፕሮፌሽናል የሚሉት ማለት ነው፣ ባለሙያ በሆነ አልናሰራም። ስለዚህ እኔ አሁን አንደኛው ሌላ ፕሮብሌም ይመስለኝ ችግር የሚመስለኝ ይህንን የሰለጠነ የሰው ኃይል በመሰረታዊ በሚባሉ ሚኒስትሮች ውስጥ ሳናስቀምጥ ይህ ሁሉ ስራ ልንስራ ብንል መስራት አንችልም ነው። ስለዚህ እንደዚህ እንደዚህ ብዬ እንዳው አይ ቲንክ 70% ዘርዝሬ ይላሉ እዛ ጽሁፍ ላይ ከጠቀስኩት፣ እነዚህ እነዚህን ላይ ያተኮረ ፖሊሲ ነው ማውጣት ያለብን እና ይሄ አገር በቀል የተባለው ፖሊሲ ይሄ አይነት ይህንን ጉዳዩ ትንትን ብዬ ነው የምገምተው።
ፕሮፌሰር አለማየሁ እንግዲህ የኮቪድ-19 ወረርሽኝ በመላ ዓለም ላይ የመጣ ያደጉ ሀገራትንም የፈተነ ነው። በእርግጥ ኢትዮጵያ እየተከተለች ያለውን ምጣኔ ሀብታዊ ብሂል በመቀየሯ ሊመከት ይችል አይችል እንደሆነ ጥያቄዎች ይነሳሉ። በትንታኔው ላይ ጠቀስ እንዳደረጉት የኢትዮጵያ መንግስት የነጻ ገበያ ንሳቤን በሰፊው መግፋት የጀመረው በቅርብ 2 ዓመታት ውስጥ ነው። ይህን ጥቂት ጊዜ በመመልከት የአሁኑን አይነት ድምዳሜ መስጠት አልፈጠንም ወይ የሚል ጥያቄ ይነሳል።
አንደኛ ነጻ ገበያ የሚባለው ነገር ሪዮት ዓለማዊ ነው እንጂ እውነት አይደለም። ነጻ ገበያ ብሎ ነገር የለም ዓለም ላይ ማንም እንደው ከአውሮፓ በላይ ነጻ ገበያ ላሳር ነው እና ሄደህ ግን የአውሮፓ ኢኮኖሚ እንዴት ነው የሚሰራው ብለህ ዝርዝር ስታይ መንግስት በስነ ስርዓት ገብቶ ይከውነዋል፣ ይመራዋል፣ ይሳተፍበታል። ስለዚህ እኛ እኔ ያስፈራኝ ምንድን ነው እኛ ሀገር ያለን የነጻ ገበያ ግንዛቤ ይሄ የጀማሪ ተማሪዎች የገበያ ኢኮኖሚ አስተሳሰብ ነው። ገና ኢኮኖሚክስ ስትማር ነጻ ገበያ ነው፣ ነጻ ገበያ እንጂ ነው፣ ነጋዝ ገበያ ነው ብለህ የምናስተምረው ነገር አለ፣ እኔንም ጀምር ማለት ነው። እና ያ ግንዛቤ ላይ ያለነው እኛ ላይክ የሁሉም ነገር መፍትሄ ነጻ ገበያ ይመስለናል። ዓለምም በነጻ ገበያ የሚመራ ይመስለናል፣ ግን እውነት አይደለም። አንድ አሁን ያደጉ ሀገሮች ሲያድጉ በደንብ መንግስታቸው ኢኮኖሚ ውስጥ ገብቶ ኢንተርቬንሽኒስት የሚሉት በደንብ ጣልቃ ገባ የሆነ መንግስት ነበር። አሜሪካን እንግሊዝን ብትወስድ፣ ኔዘርላንድስ ብትወስድ፣ ስካንዲኔቪያን ካንትሪስ ብትወስድ፣ ጀርመን ብትወስድ መንግስቱ ገብቶ የሆነ ደረጃ ካደረሰው በኋላ ነው ትንሽ ገሸሽ ማለት የጀመረው። ስለዚህ አንድ ከታሪክ መረዳት ያስፈልጋል። የግድ ስህተቱን ደግመህ ስህተቱ ሲያስተምርህ መማር የለብህም፣ ከታሪክ መባል ያስፈልጋል። ሁለተኛ በጣም ደግሞ ለእኛ ቅርብ የሆነ ትምህርት ቤት በ1980ዎቹ እና በ1990ዎቹ ዓለም አቀፍ ድርጅቶች አፍሪካ ላይ ይሄ ነው የሚያዋጣው ብለው ለ20 ዓመት ይህን ነገር አሁን ጠቅላይ ሚኒስትራችን ሊሞክር የሚፈልገውን ነገር ሲያረጉት ነበር። ውጤቱ ምንድን ነው ብሎ ማጥናት ይፈልጋል። ውጤቱ የአፍሪካን ኢኮኖሚ ማንኮታኮስ ነበር፣ የአፍሪካን መንግስት ማዳከል ነበር። ይሄ ደግሞ እኔ ብቻ ሳይሆን ያልኩት እነዚህ ዓለም አቀፍ ድርጅቶች የገመገሙባቸው ይህን ነገር የገመገሙባቸው መረጃዎች የሚያሳዩት ያ ሙከራ አፍሪካን ልክ የፈረንጆቹ ግሬት ዲፕሬሽን የሚሉት በ1930 የነበረው ከፍተኛ ቀውስ አይነት ቀውስ ነው ያመጣው አፍሪካ ውስጥ፣ እንደውም ይበልጥ ይችላል አፍሪካ ያመጣው። ስለዚህ እኛ መድገም የለብንም፣ ከዚህ መማር አለብን ነው። እና አጠራርጌ ስመልስ ጥያቄ 2 ዓመት እንደውም ብዙ ነው፣ ከታሪክን መማር አለብን ነው። ስለዚህ ይሄ መንግስት ለምን ጽንፍ ይይዛል? አንዴ ነጻ ገበያ ነው ቢሎ ጫፍ ላይ ለምን ይሄዳል? አንዴ ጊዜ ደግሞ በመንግስት ብቻ ነው መካሄድ ያለበት ብሎ ለምን ጫፍ ይሄዳል? ሁለቱንም እኮ አብሮ ማካሄድ ይቻላል ተቀናጅቶ ነው የኔ ነጥብ።
የኢትዮጵያ መንግስት በአሁኑ ሰዓት እየተገበረ ባለው የምጣኔ ሀብት እርምጃ ምክንያት ኮቪድ-19 ከፈጠረው ጫና ቶሎ ለማገገም ወይም ቶሎ ለማንሰራራት እንቅፋት ይሆናል ብለው የሚጠቅሱት አለ?
የለም፣ ጥሩ ነው መስመራቸው፣ የጀመሩት መስመር ጥሩ ነው። እንቅፋት የሚሆነው ምንድን ነው? አሁን መንግስት ይሄንን ብር ማሰባሰብና ብሩን ማጥፋት ላይ ብቻ ነው ያሰበው። እኔ እንቅፋት ይሆናል ብዬ የማሳስበው ብሩን ቢገኝ አጠፋፉ ኢኮኖሚ ሊያናጋ ይችላል። ምን ማለት ነው? ኢንፍሌሽን ሊመጣ ይችላል፣ የዕቃ እጥረት ሊፈጠር ይችላል፣ ግሽበት ወይም የዋጋ ውድነት ሊመጣ ይችላል፣ የዕቃ እጥረት ሊመጣ ይችላል። ስለዚህ ተገቢ የሆነ የማህበራዊ አወጣጥ ጎን ለጎን ተገቢ የሆነ የታክስ ፖሊሲ፣ ተገቢ የሆነ የገንዘብ አቀፋፍ ፖሊሲ ወይም አጠቃላይ እኛ ማክሮ ፖሊሲ የምንለው አብይ ኢኮኖሚ ፖሊሲ አብሮ መተግበር ያስፈልገዋል። አለበለዚያ ይህንን አብሮ ካልተገበረ ያናገባታል አጠቃላይ ኢኮኖሚ። ስለዚህ እንቅፋት ሊሆንበት የሚችለው ምንድን ነው? በእውቀት ይህንን መምራት ካልቻለ እንቅፋት ሊሆን።
በዚህ ትንታኔ ላይ በአጠቃላይ ምርት ላይ እስከ 11% ዝቅ ማለት ሊከተል እንደሚችል፣ በግል ሴክተሩ ላይ ደግሞ ወደ 2.5 ሚሊዮን ሰራተኞች ላይም ጫና ሊደርስ እንደሚችል እየተቃቀሱ አስቀምጠዋል። ምን መደረግ አለበት?
አሁን የጠየቅኩህ መጨረሻ ሁለት ጥያቄ ነው። አንድ ፖለቲካ ነው፣ ሁለተኛውም ኢኮኖሚክስ ነው። ፖለቲካው ምንድን ነው? አሁን እገሌ ፓርቲ ነኝ፣ እገሌ ብሔር ብሔረሰብ ነኝ ምናምን ምናምን፣ ምን እገሌ ሰፈር ነኝ የምንልበት ጊዜ አይደለም ማለት ነው። ከመንግስታችን ጋር ሁላችን መቆም አለብን እንደ ህብረተሰብ። ይሄ የፖለቲካ ጥያቄ ነው ማለት ነው። ተቃዋሚ ምናምን የሚለው ሰው ሲኖር ነው። ስለዚህ አንድ ከመንግስታችን ጋር አብረን ሁላችን መቆም አለብን እንደ አገር። ይሄ ፖለቲካው። ሁለተኛ ኢኮኖሚውን ለማገዝ ይህን ኢኮኖሚው መደገፍ አለበት። በዝርዝር ምን መደረግ እንዳለበት ለመጠቆም ሞክሬያለሁ እዛ ጽሁፍ ውስጥ። እና ኢኮኖሚ መደገፍ አለበት። ስንደግፍ ግን መንግስት የጀመራቸው የድጋፍ ስራዎች በእቅድ ደርሶ ችግሩ ማጥፋት በየቀኑ አይደለም መሆን ያለበት። በእቅድ አቅደን እሺ፣ ለሚቀጥሉት 3 ወር ምን እናርግ፣ ለሚቀጥለው 6 ወር ምን እናርግ ብለን በስነ ስርዓት እንዲህን እቅድ ሰርተን ጠቅላላ ሀገሩን የችግር ጊዜ እቅድ አውጥተንለት መምራት ያስፈልጋል ማለት ነው። ዝም ብለን በሚጠፈሩ እሳት በማጥፋት ችግር አይቀረፍም። ከአስቸኳይ ጊዜ አዋጅ ጎን አስቸኳይ ጊዜ ኢኮኖሚ አዋጅ፣ የኢኮኖሚ እቅድ አውጥቶ ማስፈጸም ያለበት ይመስለኛል።
ፕሮፌሰር አለማየሁ ገዳ የምጣኔ ሀብት መምህርና ተመራማሪ፣ ለነበረን ቆይታ እጅግ በጣም አመሰግናለሁ። ደህና ይዋሉ።
በጣም አመሰግናለሁ ሀብታሙ።